No. Radio Salam Zotter Kadame Katwatu Zatesat Skasarasat, Wimbagrachana Kodater Kasosatskara Satim Mitalalev, Yan Desati Amarina Katata, Yeradio Srichet, no. Radio Salam, Nestokolem Nakababian and Jum, Tunnel, Radio Bacomputer Achuem, Bamuila Chubamachan, Efremosamana Samatanatabazatan Radio, Silvas, Tabalachu, Katata Srich Tachin Betting Yamala Munachu Makatata, Tchulalachu. Radio Salam. Salam, salam, tenastelin udad, majuchachin, and deminisan a petachu. Zari and Agarachin aquadatar, kdami, hedar, sost, ulitchis at yamatamrat. እንደ አውሮፓውያን አቆጣጠር ኖቬምበር 12 2016 ዓመተ ምህረት ነው። በድጋሚ እንደምን ሰነበታችሁ? እንደ መርሃ ስርጭታችን የመግቢያ ዘፈን በመጋበዝ ወደ ሳምንታዊው ዜና ስርጭታችን እንሸጋገራለን። ከዛም የተለያየ ዝግጅቶች ይኖርናል። እስከ ዝግጅታችን ፍጻሜ ከኛ ጋር አብረን እንድዘልቁ በትህትና እንጠይቃለን። መልካም የቅዳሜ እረፍት።
Oh, yeah.
ሰላም ሰላም ጤና ስጥልኝ ውድ አድማጮቻችን ሳምንታዊ ዜናዎች ይዘንላችሁ ቀርበናል። በአርዕስተ ዜና የአስቸኳይ ጊዜ አዋጅ አስፈጻሚ ኮማንድ ፖስት የዲፕሎማቶች እንቅስቃሴ ክልከላን ሙሉ በሙሉ ማንሳቱ ተገለጸ። በኮማንድ ፖስቱ በቁጥጥር ስር የዋሉ ሰዎች ዝርዝር ይፋ ተደረገ። በቅርቡ በተፈጠረው ሁከት የተጎዱ የኢንቨስትመንት ፕሮጀክቶች ለአንድ አመት ከገቢ ግብርና ከቀረጥ ነጻ እንዲሆኑ መወሰኑን ተገለጸ። በቅዱ ዘመን የመጀመሪያ አመት ከ2.6 ሚሊዮን በላይ ለሆኑ ዜጎች የሥራ ዕድል ተፈጥሯል ተባለ። የጸጥታው ምክር ቤት በኤርትራ ላይ ጥሎት የነበረውን የጦር መሳሪያ ማዕቀብ ማራዘሙን ተገለጸ። ኢትዮጵያ በበጀት አመቱ የመጀመሪያ ሩብ አመት ከግማሽ ቢሊዮን የአሜሪካ ዶላር በላይ የውጭ ቀጥታ ኢንቨስትመንት ማግኘቷ ተገለጸ። የኢትዮጵያ ዲያስፖራ ማህበር ህዳር 7 ቀን ሀገር አቀፍ ኮንፈረንስ የሚካሄድ መሆኑን ተገለጸ። የኢትዮጵያ ቡና 2016 World's Best Coffee ተብሎ ተሸለመ። ዝርዝር ዜናዎች። የአስቸኳይ ጊዜ አዋጅ አስፈጻሚ ኮማንድ ፖስት የዲፕሎማቶች እንቅስቃሴ ክልከላን ሙሉ በሙሉ መነሳቱ ተገለጸ። የአስቸኳይ ጊዜ አዋጅ አስፈጻሚ ኮሚቴ ፖስት አሁንም ካሁን ቀደም በመወጣው መመሪያ ላይ ተጥሎ ከነበሩ ክልከላዎች መካከል ያለ ፍቃድ የሚደረግ የዲፕሎማቶች እንቅስቃሴ ክልከላን ሙሉ በሙሉ ማንሳቱን አስታወቀ። ካሁን በፊት በወጣው መመሪያ ላይ የዲፕሎማቲክ ማህበረሰቡ ለራሱ ደህንነት ሲባል ከአዲስ አበባ 40 ኪሎ ሜትር ዙሪያ ውጭ ሲንቀሳቀሱ ለኮማንድ ፖስቱ ማሳወቅ አለባቸው የሚል ሲሆን አሁን ይህን ክልከላ ሙሉ በሙሉ መነሳቱን ተገለጿል። የአስቸኳይ ጊዜ አዋጅ ሲታወጅ በሀገሪቱ የነበረውን የሰላምና የደህንነትን ስጋት እና አሁንም ያለው የተለያየ መሆኑን የገለጹት አቶ ሲራጅ ሀገሪቱን በአንጻራዊነት ወደ ሰላምና መረጋጋት በመመለሷ የዲፕሎማቲክ ማህበረሰብ በፈለገው የሀገሪቱ ክፍል ቢንቀሳቀስ የሰላምና የደህንነትን ስጋት ስለሌለ ክልከላውን ማንሳት አስፈላጊ ሆኗል ነው ያሉት። ከዚህ በተጨማሪም በመመሪያ ቁጥር በተለያዩ እርምጃዎች ላይ ማሻሻያ መደረጉ የተገለጸ ሲሆን ከነዚህ ውስጥ አንዱ የጸጥታው አስከባሪ ኃይል ራሱን ለመከላከል ስለሚወስደው እርምጃ የሚመለከተው ነው። ይፋ በተደረገውና በተሻሻለው መመሪያ ቁጥር 2 ላይ ደግሞ የህግ አስከባሪዎችና የድርጅት ጥበቃ ላይ የተሰማሩ ሰዎች ራሳቸውንና የራሳቸውን ንብረት ብቻ ሳይሆን የሚጠብቁት ህብረተሰቡና ድርጅትን አደጋ ላይ ሊጥል የሚችል ድርጊት በጦር መሳሪያ በስለት በኃይል ወይም በሌላ ማንኛውም ዘዴ አማካኝነት በህይወትና በአካል እና በንብረት ላይ ጉዳት የሚያደርስ ከሆነ ያንን ጉዳት ለመከላከል የሚያስችል እርምጃ ሊወስድ ይችላሉ በሚል ተሻሽሏል። በርበራ ወይም ፍተሻን በተመለከተ ወጥቶ በነበረው መመሪያ ላይ ማሻሻያ መደረጉንም ተመልክቷል። በኮማንድ ፖስት በቁጥጥር ስር የዋሉ ሰዎች ዝርዝር ይፋ ተደረገ። በቅርቡ ተከስተው በነበረው ሁከትና በጥብጥ በስድስት ማዕከላት 11607 ግለሰቦች በቁጥጥር ስር መዋላቸው የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ ገለጸ። ግለሰቦቹ ተጠርጥረው የታሰሩበት ዋና ዋና ምክንያቶች ሁከት በመፍጠር ሁከት በማስነሳት ሽብር በመንዛትና አለመረጋጋትን በመፍጠር የግለሰቦችን ቤት ህዝባዊና መንግስታዊ አገልግሎት ሰጪ ተቋማትን ማቃጠል ኢንቨስትመንትን ማውደም ማህበራዊ አገልግሎቶችን እንዲቋረጡ በማድረግ ግብይትን መንገድ በመዝጋትን ተሽከርካሪዎች በማውደም ቦምብና በጦር መሳሪያዎች በጸጥታ ኃይሎች ላይ ጥቃት በማድረስና በመግደል መሆኑንም አመልክቷል። ተጠርጣሪዎቹ በአዋሽ ማዕከል በጦላይ በዙዋይ አላጌ ማዕከል በዲላና ይርጋለም እንዲሁም በባህር ዳርና በአዲስ አበባ በሚገኙ ማዕከላት እንደሚገኙም ቦርዱን አመልክቷል። የተጠርጣሪዎቹ ስም በየክልሉ አማካኝነት በየአካባቢያቸው ለሚገኝ ለዞንና ወረዳዎች ተልኮ የሚለጠፍ መሆኑንም ገልጾ የታሳሪ ቤተሰቦች የተጠርጣሪዎችን ስም ከተገለጸ ጀምሮ ባሉበት ቦታ በመገኘት መጠየቅ የሚችሉ መሆኑንም ቦርዱ ገልጿል። የተጎዱ ኢንቨስትመንት ፕሮጀክቶች ለአንድ አመት ከገቢ ግብርና ከቀረጽ ነጻ እንዲሆኑ ተወሰነ። በቅርቡ በአገሪቱ በተከሰተው ሁከት ምክንያት ጉዳት የደረሰባቸው የአበባ አትክልትና ፍራፍሬ ባለሀብቶች ለአንድ አመት ከገቢ ግብርና ከቀረጥ ነጻ መወሰኑን የኢትዮጵያ ኢንቨስትመንት ኮሚሽን አስታወቀ። ጉዳት ከደረሰባቸው የአበባ አትክልትና ፍራፍሬዎች 24 ኢንቨስትመንት ፕሮጀክቶች መካከል 23ቱ በከፊልና ሙሉ በሙሉ ወደ ስራ ገብተዋል። በተመሳሳይ ጉዳት ከደረሰባቸው በኢንዱስትሪ ውጤቶች ላይ የተሰማሩ 23 ኢንቨስትመንት ፕሮጀክቶች 21 ሙሉ በሙሉ ወደ ስራ መመለሳቸውን ኮሚሽኑም ገልጿል። ኮሚሽነር ፍጹም አረጋ በዚህ ጊዜ እንደገለጹት በአበባ በአትክልትና ፍራፍሬ ዘርፍ የተሰማሩ ኢንቨስትመንት ፕሮጀክቶች የደረሰባቸውን ጉዳት በዝርዝር ሲጠና ቆይቷል። በዚህም የሚያመርቷቸው ምርቶች ለውጭ ገበያ የሚቀርቡ በመሆናቸው ምርቱ በአፋጣኝ ወደ ውጭ እንዲላክ ለማድረግና ባለሀብቱ ለመደገፍ ጥረት ተደርጓል ብለዋል። በዘርፉ የተሰማሩት ባለሀብቶች ከደረሰባቸው ጉዳት እንዲያገግሙ ለማድረግ የመድን ዋስትና፣ የገቡትን የዋስትና ክፍያ እንዲያገኙ ጥረት እየተደረገ መሆኑንም ገልጸዋል። በአንጻሩ የመድን ዋስትና ያልገቡ አሊያም ከመድን ዋስትና ጋር ያላቸው ግንኙነት የተስተካከለ ካልሆነ መንግስት በካሳ መልክ ሳይሆን የተጎዱ ንብረቶችን ለመተካት ስምምነት ላይ ደርሷል ነው ያሉት። የአንድ ዓመት የገቢ ግብር እፎይታ ድጋፍ እንዲደረግላቸው መንግስት የወሰነ ሲሆን ከውጭ የሚያስመጡትን ዕቃ ከቀረጥ ነጻ ሆኖ ወደ አገር ውስጥ እንዲገባ መንግስትን መወሰኑንም ተናግረዋል። ለባለ ሀብቶቹ መንግስት የሚያደርገውን ድጋፍ ከጉዳታቸው አገግመው በፍጥነት ወደ ቀድሞ ስራቸው እንዲገቡ እገዛ ለማድረግ ነው ብለዋል። የነበረውን የጸጥታ ችግር እየተወገደ በመሆኑ የውጭ ኩባንያዎች የኢንቨስትመንት ስራቸውን ያለምንም ስጋት እንዲያከናውኑ በተደረገው ጥረት በሩብ ዓመት ከተለያዩ አገሮች የተውጣጡ 124 ባለ ሀብቶች መዋዕለ ንዋያቸውን በኢትዮጵያ እንዲያፈሱ የማሳመን ስራ መሰራቱንም ተመለክቷል። በእቅድ ዘመኑ የመጀመሪያ ዓመት ከ2.6 ሚሊዮን በላይ ለሆኑ ዜጎች የሥራ ዕድል ተፈጥሯል። የፌዴራል የከተሞች የሥራ ዕድል ፈጠራና የምግብ ዋስትና ኤጀንሲ በሁለተኛ የእድገት ትራንስፎርሜሽን እቅድ ዘመን የመጀመሪያ ዓመት ከ2.6 ሚሊዮን በላይ ለሆኑ ዜጎች የሥራ ዕድል መፍጠሩንም ገለጸ። በከተሞች ሰፊ የሥራ ዕድል ለመፍጠር የሚያስችሉ ምቹ ሁኔታዎች ላይ የሚመክረው መድረክ የኤጀንሲውን ምክትል ዋና ዳይሬክተር አቶ በቀለ መንግስቱ እንዳሉት በተፈጠረው የሥራ ዕድል ሴቶችንና ወጣቶችን በተለይ የቴክኒክና ሙያ እንዲሁም የከፍተኛ ትምህርት ተቋማትን ምሩቃን በብዛት እንዲሳተፉና ተጠቃሚ እንዲሆኑ ትኩረት ተደርጓል። በመጀመሪያ የእድገት ትራንስፎርሜሽን እቅድ ዓመታት ከ10.6 ሚሊዮን ለሚበልጡ ዜጎች የሥራ ዕድል መፍጠሩን አስታውሰው በሁለተኛው የእድገት ትራንስፎርሜሽን እቅድ ዘመን ለ8.4 ሚሊዮን ዜጎች የሥራ ዕድል ለመፍጠር የተሠራ መሆኑንም ኃላፊው ተናግረዋል። የጸጥታ ምክር ቤት በኤርትራ ላይ ጥሎት የነበረውን የመሳሪያ ማዕቀብ ማራዘሙን ተገለጸ። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በኤርትራና ሶማሊያ ላይ ጥሎት የነበረውን የጦር መሳሪያ ማዕቀብ አራዘመ። ምክር ቤቱ ኖቬምበር 11 2016 ባካሄደው ስብሰባ የጦር መሳሪያ ማዕቀብ የቆይታ ጊዜን ያራዘመው አሁንም ከአልቃይዳ ጋር ግንኙነት ያለውን አሸባሪ ቡድን አልሸባብ ለደህንነት ስጋት ሆኖ መቀጠሉን በመግለጽ ነው። የውሳኔ ሐሳቡ ያረቀቀችው ብሪታንያ የተወካይ የጦር መሳሪያ ማዕቀቡ ማራዘም አልሸባብን የሚያገኘው ድጋፍ የሚቆርጥና የሶማሊን የተፈጥሮ ሀብት የሚጠብቅ ነው ብለዋል። በተለይም ኤርትራ በተመለከተ በዚች ሀገር የተለወጠ ነገር ባለመኖሩ መሻሻሎችን አሉ የሚለውን አገራቸው እንደማትቀበልም አስታውቋል። የአስመራ መንግስት ተባባሪ ባለመሆኑ ዓለም አቀፍ ማህበረሰብ በጉዳዩ ላይ እጁ መታሰሩንም አመለክተዋል። ዩናይትድ ስቴትስ በበኩሏ አለመተባበር በሀገሪቱ ላይ የተጣለውን ማዕቀብ እንዲነሳ አያስችልም ብላለች። ታህሳስ 2009 ላይ የጸጥታውን ምክር ቤት ኤርትራ ለአፍሪካ ቀንድ ሰላም ጠንቅ የሆነውን አልሸባብንና በገንዘብና በቁሳቁስ እንደምትደግፍ በማስረጃ በማረጋገጡ በሀገሪቱ ላይ የጦር መሳሪያ ግዢ በተመረጡ የመንግስት ባለስልጣናት ላይ የጉዞ ገደብና ሀብታቸው እንዳይንቀሳቀስ ማዕቀብ መጣሉም ይታወሳል። እንዲሁም በአውሮፓውያን 2009 ላይ አገሪቱ ከጎረቤቷ ጅቡቲ ጋር ጦርነት በመግባት በኃይል ከያዘችው ግዛት ለቃ ለመውጣት ፈቃደኛ አለመሆኗንም ማዕቀቡ እንዲጣልባት አድርጓል። ኢትዮጵያ በበጀት ዓመቱ የመጀመሪያው ሩብ ዓመት ከግማሽ ቢሊዮን የአሜሪካ ዶላር በላይ የውጭ ቀጥታ ኢንቨስትመንት ማግኘቷ ተገለጸ። ኢትዮጵያ በ2009 በጀት ዓመት የመጀመሪያው ሩብ ዓመት ከግማሽ ቢሊዮን የአሜሪካ ዶላር በላይ የውጭ ቀጥታ ኢንቨስትመንት አገኘች። የኢትዮጵያ ኢንቨስትመንት ኮሚሽን ዛሬ እንዳስታወቀው የኢትዮጵያ ኢንቨስትመንት ኮሚሽን ትናንት እንዳስታወቀው የፍሰቱ መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ተመሳሳይ ነው። ኮሚሽነር ፍጹም አረጋ በሰጡት መጋዜጣዊ መግለጫ ባለፉት ወራቶች በአገሪቱ የተከሰተው ንግግርና አለመረጋጋት በኢንቨስትመንት ፍሰቱ ላይ ከፍተኛ ባይባልም መመዝገብ የነበረበትን ተጨማሪ እድገት እንዳይመዘገብ ሆኖ እንዳይመዘገብ ግን ምክንያቱ እንደሆነ ተጠቅሷል። መንግስት ለመሰረተ ልማት ግንባታዎች በተለይም ለባቡር፣ ለኤሌክትሪክ ኃይል ማመንጫዎችና የኃይል ማስተላለፊያ መስመሮችን፣ ለቴሌኮም፣ ለመንገድና ለኢንዱስትሪ ፓርኮችን ግንባታ የሰጠውን ትኩረት ኢንቨስትመንትን ይበልጥ እየሳበ መምጣቱን ነው ኮሚሽነሩ የተናገሩት። ይህም በመሆኑ በሩብ ዓመት 560 ሚሊዮን የአሜሪካ ዶላር የውጭ ቀጥታ ኢንቨስትመንት ተገኝቷል ብለዋል። በሁለተኛው የእድገት ትራንስፎርሜሽን እቅድ የትግበራ ዘመን የመጀመሪያው ዓመት ማለትም በ2008 በጀት ዓመት የጸጥታ ችግር፣ የውጭ ንግድ መቀዛቀዝና የድርቅ አደጋ ቢከሰትም የአገሪቱ የውጭ ቀጥተኛ ኢንቨስትመንት ፍሰት ከ2007 በጀት ዓመት በ50% በመጨመር 3 ቢሊዮን የአሜሪካ ዶላር እንደነበር ኮሚሽነሩ አንስተዋል። የኢትዮጵያ ቡና በኒውዮርክ ምርጥ ተብሎ ተሸለመ። የኢትዮጵያ ቡና በኒውዮርክ ከተማ ኢሪኔስቶ ኤሊ የተባለ ድርጅት ባዘጋጀው የዓለም አቀፍ የቡና ሽልማት ስነ ስርዓት የዓመቱ ምርጥ ቡና ተብሎ ተሸለመ። ድርጅቱ የሽልማት ስነ ስርዓት ሲያዘጋጅ ይሄ መጀመሪያ ነው ብለዋል። ሽልማቱ የዓለም ምርጥ ቡና አቅራቢዎች እውቅና ለመስጠት መሆኑንም አዘጋጁ ድርጅት አስታውቋል። ከኢትዮጵያ በተጨማሪ የብራዚል፣ ኮሎምቢያ፣ ኢል ሳልቫዶር፣ ጓቲማላ፣ ሆንድራስ፣ ህንድና ኒካራጓን እውቅና ተሰጥቷቸዋል። ከኢትዮጵያ ቡና ላኪዎች መካከል 3 ግለሰቦች በሽልማቱ ተካተዋል። ሽልማቱ ኢትዮጵያ ምርጥ ቡና አቅራቢ መሆኗን የበለጠ የሚያረጋግጥ መሆኑንም ተገልጿል። ይቅርታ አድማጮቻችን፣ የዜናውን በቴክኒክ ምክንያት በመቋረጡ። የኢትዮጵያ ዲያስፖራ ማህበር ህዳር 7 ቀን ሀገር አቀፍ ኮንፈረንስ እንደሚያካሂድ ተገለጸ። ኮንፈረንሱ በወቅታዊ ጉዳዮች ዙሪያ ዲያስፖራ ከመንግስት አካላትና አመራሮች ጋር እንዲሁም ከተቃዋሚ ፓርቲዎች ጋር ውይይት የሚያካሂድበት ነው ተብሏል። በመድረኩ ላይ አስቸኳይ ጊዜ አዋጅ ጋር በተያያዘም ከዲያስፖራ ለሚነሱ ጥያቄዎች የመከላከያ ሚኒስትሩ አቶ ሲራጅ ፌገሳ ምላሽ የሚሰጡ ይሆናልም ነው የተባለው። ተፈጥሮ በነበረው ወቅታዊ ሁኔታ ጉዳት የደረሰባቸው ዲያስፖራዎችንም ማህበሩ ከጎናቸው ሆኖ እንደሚሰራ የሚያሳውቅበትና ከመንግስት ምላሽ የሚገኝበት መድረክ መሆኑንም የኢትዮጵያ ዲያስፖራ ማህበር ዋና ዳይሬክተር አቶ አብርሃም ስዩም ተናግረዋል። ከ1000 በላይ የሆኑ የተለያዩ አካላት በሚሳተፉበት መድረክ የዲያስፖራ ማህበረሰብ በሀገሪቱ ዲሞክራሲ ላይ ያለውን ሚና በሚል መነሻ ሐሳብ የፓናል ውይይት እንደሚደረግም ተመልክቷል። አድማጮቻችን፣ ሳምንታዊ ዜናዎቻችን ይህን መስል ነበር። በቀጣይ ሙዚቃ በምንለቀው ወደ ቀጣይ ፕሮግራም ይዘናችሁ እናልፋለን። መልካም ቆይታ ከቀጥታ ስርጭታችን ጋር። ተስፋ የተጣለበት አዲሱ የመንግስት ካቢኔ የፌዴሪ ፕሬዚዳንት ዶክተር ሙላቱ ተሾመ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች አመታዊ የጋራ ስብሰባ መስከረም 30 ቀን 2009 ባደረጉት የፖሊሲ ንግግር መክፈታቸው ይታወቃል። ፕሬዚዳንቱ ባደረጉት ንግግር የመንግስትን የትኩረት ጉዳዮችንና በቀጣይ የህገ መንግስታዊ ስርዓትን ለመጠበቅ የዲሞክራሲ ስርዓቱን ለማጎልበት የህዝብን ጥያቄዎች ለመመለስና የመድብለ ፖለቲካ ስርዓቱን ለማጠናከር እንዲሁም የፌደራል መንግስት ካቢኔ በአዲስ መልክ ለማደራጀት የሚወሰዱ እርምጃዎችም አብራርተዋል። የፕሬዚዳንቱ ንግግር ተከትሎም የፌደራል ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በአዲስ መልክ ያደራጁትን 30 ሚኒስትሮች የያዘ ካቢኔ ለህዝብ ተወካዮች ምክር ቤት አቅርበው አጸድቀዋል። ከተሻሚዎቹ መካከል 9 በነበሩበት እንዲቀጥሉ የተደረገ ሲሆን 21 ደግሞ አዳዲስና የዘርፍ ለውጥ ያደረጉ መሆናቸውንም ተመለክቷል። መንግስት ያዋቀረው አዲሱን ካቢኔ በተመለከተ ምሁራን፣ ወጣቶች፣ ተቃዋሚ ፓርቲዎች፣ ዩኒቨርሲቲ ተማሪዎችና የተለያዩ ክልሎች ነዋሪዎች አስተያየታቸውንም ሰጥቷል። በዚህ መሰረት የተደረገው የካቢኔ ለውጥ በሀገሪቱ የተጠያቂነትን አሰራር እንዲጎለበት የሚያደርግ መሆኑን ምሁራኑም መግለጻቸው መንግስት ህዝብን የሚለውን አዳምጦ እርምጃ ለመውሰድ ቁርጠኝነቱን ከማሳየት ባለፈ በአመራሩ ላይ ማስተካከያ ማድረጉ የህዝባዊነት መገለጫ መሆኑንም ሚያዊ ብቃት ያላቸውን ምሁራንና ወደ ስልጣን መምጣቱ ዲሞክራሲያዊ ስርዓቱን እንደሚያጎለብት እንዲሁም የህዝብ የመልካም አስተዳደር ጥያቄ ለመመለስ የገባውን ቃል ተግባራዊ ማድረጉን የሚያሳይ መሆኑን መገለጸዋል። አዲሱ የተዋቀረው የመንግስት ካቢኔ የወጣቶችን ተጠቃሚነትና ተሳትፎ ይበልጥ ለማረጋገጥ መስራት እንደሚጠበቅበት የገለጸው የኢትዮጵያ ወጣቶች ፌዴሬሽን በበኩሉ የተጀመረውን የወጣቶችን ተሳትፎ ተጠቃሚነት ተጠናክሮ ምላሽ እንዲያገኝ የሚያስችል መሆኑን የወጣቶች ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ተሳትፎ በማጎልበት ስራ ያላገኙትን በስራ እድል ፈጠራ በጥቃቅን አነስተኛ የተደራጁና በብድር አቅርቦ በመስሪያ ቤት በመስሪያ ቦታ በገበያ ትስስር በሌሎች መስኮች ተግባራዊ ምላሽ መስጠት እንደሚጠበቅባቸው ወጣቱን ተሳታፊ ሊያደርጉ የሚችሉ መድረኮችን ከቀደሙትን በተሻለ መልኩ በማዘጋጀት ወጣቱ የበኩሉን ሚና እንዲወጣ ማመቻቸት አስፈላጊ እንደሆነ ገልጾ የሀገሪቱን ሰላምና ደህንነትን ለማረጋገጥ ዲሞክራሲያዊ ስርዓቱን ለማጎልበት የተጀመሩትን የልማት ስራዎችን ለማስቀጠል ሁለንተናዊ ድጋፍ በማድረግ የሚተባበቀባቸውን አገራዊ ኃላፊነት እንዲወጡ አሳስበዋል። አዲሱ የካቢኔ በተመለከተ አስተያየታቸው ከሰጡት የህብረተሰቦች ክፍሎች መካከል የዩኒቨርሲቲ ተማሪዎች ተጠቃሽ ናቸው። ተማሪዎቹ አዲሶቹን ተሻሚዎችን በእውቀታቸውና በሙያ አገልግሎታቸው ለምድ ያካበቱ መሆናቸው የህብረተሰቡን ጥያቄ ለመመለስ የሚያስችል አቅም እንዳላቸው የተሰጣቸው ኃላፊነትም ከትምህርት ደረጃቸውና ኩሚያቸው ጋር የሚጣጣም በመሆኑ ለአገሪቱ ልማትና ለህዝብ ተጠቃሚነት ከፍተኛ አስተዋጽኦ እንደሚኖረው ህዝቡ በአገልግሎት አሰጣጥና ከመልካም አስተዳደር ጋር በተያያዘ የሚያነሳቸውን ጥያቄዎች ለመመለስ የተወሰደ ተገቢ እርምጃ መሆኑንና በተለይ የወጣቱን የስራ አጥነት ችግር ለመፍታት አዲሱ ካቢኔ የተሻለ ይሰራል የሚል እምነት እንዳላቸው ገለጸዋል። በተለያዩ ክልሎች ነዋሪ የሆኑትን ኢትዮጵያውያን በአዲሱ ካቢኔ አወቃቀር ላይ ያላቸውን እይታ በስፋት እየገለጹም ይገኛሉ። የሚኒስትሮች ሹመት የትምህርት ዝግጅትን የሙያ ብቃትና የስራ ልምድን መሰረት ያደረገ በመሆኑ የሚመሩትን ተቋም ውጤታማ ለማድረግ እንደሚያስችል መንግስት ለመታደስ ቃል በገባው መሰረት ቁርጠኝነቱን በማሳየት ተግባራዊ ምላሽ የሰጠ መሆኑን የመልካም አስተዳደር ችግሮችና የክራይ ሰብሳቢነትን አመለካከትን በማስወገድ ለህብረተሰቡ ተጨባጭ ለውጥ ያመጣሉ የሚል ተስፋ የተጣለባቸው መሆናቸው እርምጃው መንግስትና ህዝብ ለሀገርና ለልማት እድገት የበለጠ ተቀናጅተው እንዲሰሩ ምቹ ሁኔታ የሚፈጥር መሆኑን ለውጡ ወቅታዊ ችግሮችን ከመፍታት ባሻገር የተጀመረውን የህዳሴ ጉዞ በተሻለ መልኩ የሚያስቀጥል መሆኑን በተለይ የሁለተኛውን የእድገት ትራንስፎርሜሽን እቅድ ስኬታማ በማድረግ ሀገሪቱን ከፍ ወዳለ ደረጃ ያሸጋግራታል የሚል ተስፋ እንዳላቸው ገለጸው በፌዴሬሽኑ ደረጃ የተጀመረውን ብቃትን መሰረት ያደረገው ሹመት እስከ ታችኛው የስልጣን እርከን ተግባራዊ ሊያደርግ እንደሚገባም አሳስበዋል። ከዚህ ጋር በተያያዘ በሀገሪቱ የሚንቀሳቀሱ ተቃዋሚ ፓርቲ መንግስት በአዲስ መልክ ያደራጀውን ካቢኔ በተመለከተ በሰጡት አስተያየት በሁለተኛው እድገት ትራንስፎርሜሽን እቅድ ስኬታማ በማድረግ ሀገሪቱን ከፍ ወዳለ ደረጃ ያሸጋግራታል የሚል ተስፋ እንዳላቸው ገልጸው በፌዴራል ደረጃ የተጀመረውን ርቀትን መሰረትን ያደረገ ሹመት እስከ ታችኛው የስልጣን እርከን ተግባራዊ ሊያደርግ እንደሚገባው አሳስበዋል። ከዚህ ጋር በተያያዘ በሀገሪቱ የሚንቀሳቀሱ የተቃዋሚ ፓርቲዎች መንግስት በአዲሱ መልክ ያደራጀውን ካቢኔ በተመለከተ በሰጡት አስተያየት መንግስት ያደረገውን የካቢኔ ለውጥ ለህዝብ የገባውን ቃል ለመፈጸም ስራ መጀመሩንም አንድ እርምጃ ወደፊት መራመዱን እንደሚያሳይ የአዲሶቹን ተሿሚዎች አመራረጥ በትምህርት ደረጃና በስራ ብቃት ልምድ መሆኑን በአገሪቱ ማህበራዊ ኢኮኖሚና ፖለቲካዊ እንቅስቃሴ ላይ ለውጥ ሊያመጣ እንደሚችል መንግስት አሁንም የጀመረውን ሪፎርም አጠናክሮ ከቀጠለ ይታዩ የነበሩትን ችግሮች መቅረፍ እንደሚያስችለው ገልጸው ለአገሪቱ እድገትና ለህዝቡ ተጠቃሚ ከገዢው ፓርቲ ጋር ተቀራርቦ ለመስራት ፍላጎት እንዳላቸውም አሳውቀዋል። አዲሱ የካቢኔ አወቃቀር የዜጎች የመልካም አስተዳደር ጥያቄዎች ለመመለስ የተጀመረውን የዲሞክራሲ ስርዓት ግንባታ ለማጠናከር አገራችን ከድህነት ለማላቀቅ የተያያዝነው የልማት ጉዞ በተሻለ መልኩ ለማሳካት እንደሚያስችል ከወዲሁ ተስፋ ተጥሎበታል። ህዝባችን የመንግስትን ቁርጠኝነት በመገንዘብ ከአዲሶቹ ሚኒስትሮች የሚጠበቀውን ለውጥና ውጤት ለማየት የዜግነት ድርሻው እንደሚወጣውም እየገለጸ ይገኛል። ይሁን እንጂ ጸረ ሰላም ኃይሎች በተለያዩ ጽንፈኛ አስተሳሰብ ያላቸው የዲያስፖራ አባላት በተለመደው ማህበራዊ ሚዲያቸው ለውጥን በማብጠልጠልና የሀገሪቱን መልካም ገጽታ በማጉደፍ ድብቅ አጀንዳቸው ለማስፈጸም ሲጥሩ ይስተዋላሉ። በማህበራዊ ሚዲያ ላይ በሚነዛ መሰረተ ቢስ ዘገባና ጥላቻ እንዲሁም ጭፍን ተቃውሞ አገራት ፈርስም የመንግስትና የህዝባችን አጀንዳ አንድና አንድ ነው፣ የልማትና የእድገት አጀንዳ። የህዳሴ ጉዟችን በህዝባችን ሙሉ ተሳትፎ ይሳካል።
ያና የሀገር ዝቋላ የሀገር አብርገል በንዙዙ ገንግድ ቆሌዝ ጎጊም ቃልጨራ
ንጎመክ ሀገር ደነ
ያ ጻበድ ስነድ ሳረድ በንዙም ጎበንዙብን ሀረር ይዙም ጎፊት በነኩነ
ለና ቃል ያኔ ሀገር ዝቋላ ወንቱ የሀገር ዝቋላ ወን ቀዳሜቱ ጎፊት አሙ ያ
ሸከ ፍርሃው በወድክ ሲብሽረ
ያ
Oh, 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 oh
የቀለም ወይም የወክልና አብዮት አባ መላኩ እንደጻፉት ለዛሬው ጽሁፍ የመነሻ የሆነኝ ሰሞኑን የህዝብ ትክክለኛ ጥያቄዎችን ተንተርሰው በአንዳንድ ያገራችን አካባቢዎች የተቀሰቀሱ የህይወትና ንብረት ውድመት ያስከተሉ ሁከቶችን ብጥብጦችን ናቸው። እነዚህ ሁከቶችና ብጥብጦች በተደራጁ ኃይሎች የሚመሩ ስለመሆናቸው የአደባባይ ምስጢር ነው። እነዚህ ኃይሎች በህዝቦችና በሃይማኖቶች መካከል ቅራኔዎችን በማራገብ ሁከቶችና ብጥብጦችን በማስፋፋት ህይወትን በመቅጠፍ የልማት ተቋማትን በማውደም በሀገሪቱ ስርዓት አልበኝነትን በማንገስ መንግስት ማፍረስ ዋንኛ ዓላማቸው አድርገው በመንቀሳቀስ ላይ ናቸው። አንዳንድ የፖለቲካ ተንታኞች እንደነዚህ ያሉ ድርጊቶች የቀለም አብዮት ወይም የውክልና አብዮት በማለት ይጠሩታል። በሀገራችንም ያስተዋልነው ያለነው ይህ ነው። ጆርጅ ሶሮስ የተሰኘ ቢሊዮነር በዓለም ላይ የታወቀ የቀለም አብዮት አባት በመባል ይታወቃል። ይህ ሰው ሁሉንም ነገር ለገበያውና ለባለ ሀብቱ መተው አለበት፣ መንግስት ህግና ስርዓት ከማስከበር ባለፈ ኢኮኖሚው ውስጥ እጁን ማስገባት የለበትም በሚል አክራሪ የገበያ መርሃ አራማጆች ደጋፊ ነው። ይህ ባለ ሀብት በየአመቱ ቢሊዮን ዶላር በመመደብ በሰብአዊና ዲሞክራሲያዊ ስም በሚያደራጇቸው ድርጅቶች በርካታ የታዳጊ ሀገራትን መንግስታትን ግልበጣ አካሂዷል። ከቀዝቃዛው ጦርነት ማብቃት በኋላ የምዕራባውያን የጦር ቃል ኪዳን ድርጅት የሆነው በምህጻረ ቃሉ ኔቶ በመባል የሚታወቀው ድርጅት የቀድሞዋን ሶቪየት ህብረት መፈራረስ ተከትሎ የምዕራባውያን ኩባንያዎችን በአካባቢው አገሮች የገበያ ድርሻቸው ለማስፋት ሲሉ እንዲሁም ሩሲያ በአካባቢው የነበራትን የበላይነትን ለማዳከም በህዝብ የተመረጡ መንግስታትን በቀለም ወይም በውክልና ቤት በተቀነባበረ ሴራ ከስልጣናቸው እንዲወገዱ ከፍተኛ ጥረት አድርገዋል። በአንዳንዶቹ ሲሰምረላቸው በሌሎቹ ደግሞ ጨንግፎባቸዋል። የቀለም አብዮት ሙከራዎች ስኬት ያገኛባቸው ወይም የከሸፈባቸው ሀገራት ሁኔታ ስንመለከታቸው በአብዛኛው የምዕራባውያን እጆች በግልጽ እንዳሉባቸው የሚያሳዩ ነገሮች በራሳቸው ሚዲያዎች ሳይቀር ሲገለጽ ነበር። ምዕራባውያን ሚዲያዎች የቀለም ወይም የውክልና አብዮት የአምባገነን መሪዎች ከስልጣን ማስወገጃ ከአመፅ የራቀ ነን ቫዮለንት የህዝማ አበል በማለት ያንቆልባጰሱ እንዲስፋፋ ድጋፍ ያደርጋሉ። ይህ አካሄድ እጅግ የተጠናና ውስጠ ወይራ ነው። የቀለም አብዮት መነሻው እንጂ መድረሻው የማይታወቅ እጅግ ውስብስብ ችግሮችን ይዞ የሚመጣ ነው። የቀለም ወይም የውክልና አብዮት ሲጦሱ የሚተርፈው ለአገሪቱና ለህዝብ ነው። በሰው ቁስል እንጨት ስለድበት እንደሚባለው የውክልና አብዮት ሶሪያን፣ የመንን፣ ኢራቅን፣ አፍጋኒስታን ሁኔታን የተመለከተ የሶስተኛ አካል ጣልቃ ገብነት ምን እንደሆነ ጥሩ አስረጅ ይሆናል። በቅርቡ በዩክሬን በተካሄደው የቀለም አብዮት የአገሪቱን ግዛት የነበረችው ክሪሚያን አሳጥቷታል። ዩክሬን የኢኮኖሚና የፖለቲካ ቀውስ ውስጥ እንድትዘፈቅ አድርጓታል። ዩክሬናውያኖች ከትናንቱ ስህተታቸው ካልተማሩ ሌሎች ግዛቶቻቸው አብረዋቸው ስለመዝለቃቸው ምንም ማረጋገጫ ያላቸው አይመስልም። የቀለም አብዮት ወይም የውክልና አብዮት መጨረሻው እልቂት፣ ውድመት፣ መበታተን ወዘተ ነው። በርካታ የፖለቲካ ተንታኞች እንደሚሉት ወይም እንደሚስማሙት በምዕራቡ መንግስታት የቀለም አብዮት እንደሚካሄድ የሚፈልግባቸው ሀገሮች በአብዛኛው የምዕራቡ ዓለም አይዲዮሎጂ ማለትም የኒዮ ሊበራል አስተሳሰብ አንቀበልም በሚሉ በተለይም ለምዕራባውያን ግዙፍ የንግድ ኩባንያዎች በራቸው አልከፍት ያሉ ሀገሮች ላይ ነው። ሀገራችን የዚህ አንዱ ሰለባ ነች። የኒዮ ሊበራል ኃይሉ በሀገራችን እያደገ ከመጣው ኢኮኖሚ ትርፍ ማጋበስ ይፈልጋሉ። የኒዮ ሊበራል ኃይል በተለያየ መንገድ በመንግስት የተያዙ በርካታ የልማት ተቋማትን መቆጣጠር የሚያስችላቸውን ጫና በመንግስት ላይ ቢያደርግም አልተሳካላቸውም። መንግስት በአቋም ጸንቷል። አገራችን ባቀደችው ባሰበችው መንገድ መጓዝ በመቻሏ በተለይ ባለፉት 13 ዓመታት በፈጣንና ቀጣይነት ያለው እድገት ማስመዝገብ ችላለች። የኒዮ ሊበራል ኃይሉ የኢትዮጵያ መንግስት ለልማት መፋጠን ከፍተኛ የገንዘብ የሚያመነጩ የሚባሉት አትራፊ የሆኑትን እንደ ቴሌኮሙኒኬሽን፣ ባንክ የመሳሰሉ ዘርፎች ወደ ግል እንዲያዞር በርካታ ጉትጎታዎች ሲካሄድበት ነበር። ይሁንና ኢትዮጵያ መንግስት እነዚህ በቢሊዮን የሚቆጠር ትርፍ የሚያመነጩ የልማት ተቋማት ወደ ግል ከማዞር ይልቅ በመንግስት ቁጥጥር ስር ቢውሉ ህዝብና አገር የተሻለ ተጠቃሚ ይሆናሉ የሚል ትክክለኛ ውሳኔ ላይ በመድረሱ በመንግስት እጅ እንዲቆዩም አድርጓል። መንግስትን በመወሰኑ አገራችን ትላልቅ ፕሮጀክቶችን እንድትገነባ አግዟታል። ታዳጊ ሀገሮች በራሳቸው መንገድ እንጓዛለን ወይም የኒዮ ሊበራል አስተሳሰብን አልተገብርም ካለ ጸረ ዲሞክራሲ ተደርጎ ይፈረጅና አገሩን የመምራት ወይም የማስተዳደር ቻለ አምባገነን የሚል ታርጋ ይለጠፍለትና የቀለም ወይም የውክልና አብዮት እንዲካሄድበት ሁኔታዎች ይመቻቹበታል። ለዚህም ጥሩ ምሳሌ የሚሆኑትን የዚምባብዌ መሪ ሮበርት ሙጋቤ ናቸው። እኚህ ሰው አምባገነኑ ሊባሉ የሚችሉ መሪ ቢሆንም በምዕራባውያን ሚዲያዎች እንደሚስሏቸው ለሀገራቸው ህዝብ እጅግ መጥፎ አይደሉም። የምዕራባውያን ሚዲያዎች ሮበርት ሙጋቤን እንደ ጭራቅ እንዲታዩ ከቀን ከሌት ይሰሩ የነበረውን የሀገሪቱን ለም መሬት ጠቅልለው ከያዙት ጥቂት ነጮች ላይ የተወሰነ መሬት በመንጠቅ ለተገፉ ድሃ ጥቁር ገበሬዎች በማከፋፈላቸው ብቻ ነው። ምክንያቱም ሮበርት ሙጋቤን ይህንን ለጥቁር ገበሬዎች መሬት ለማከፋፈላቸው በፊት በአንድም የምዕራብ ሀገር አምባገነን ናቸው ተብለው የማጥላላት ዘመቻ ተከፍቶባቸው አልሰማንም። ይልቁንም ሊም ሲመሰገኑ ነበር። በሌላ በኩል የአሜሪካ ጥብቅ ወዳጅ የሆነችው የሳውዲ አረቢያ መሪዎች ከሌሎች አምባገነን ተብለው በቅርቡ ከሀገራቸው ከተባረሩ የቱኒዚያው መሪ ወደማይቀረው ሞት የተሸጋገሩ የሊቢያው መሪ ወይም የተቋቁመውን እስካሁን በስልጣናቸው ካሉ መሪዎች የሶሪያው መሪ ጋር ስናነጻጽራቸው የከፋ በደል የፈጸሙ ሆነው አናያቸውም። የከፋ በደል የፈጸሙ ሆነው እናያቸዋለን። እነዚህ መሪዎች የምዕራባውያን ወዳጆች በመሆናቸው ብቻ በአገራቸው ዲሞክራሲ እንደሌለ እየታወቀ የስልጣን ጊዜያቸው ለማራዘም የተለያዩ ድጋፎች ሲያደርጉላቸው እናያለን። የግብጽና የኤርትራ መንግስታት ሁከትና ብጥብጡ እንዲቀጣጠልና እንዲስፋፋ ውስጥ ለውስጥ እየሰሩ ስለመሆናቸው በርካታ ማስረጃ ማቅረብ ይቻላል። አስገራሚ ጉዳይ የግብጽና የኤርትራ መንግስት ለኦሮሞና አማራ ህዝቦች አሳቢ ሆነው ለመቅረብ ያደረጉት ጥረት አስገራሚ ጉዳይ ነው። ግብጽና የኤርትራ መንግስታት ጠንካራና ተገዳዳሪ ኢትዮጵያን ከቶ አይፈልጓትም። የኤርትራ መንግስት ያልማት የነበረችውን ኢትዮጵያና በተጨባጭ የተፈጠረችውን ኢትዮጵያ ራስ ምታት ሆኖባቸዋል። የግብጽ መንግስት የህዳሴ ግድቡን ማስቆም የሚችልባቸው መንገዶች ሁሉ ሊከተል እንደሚችል በየሚዲያው ተደጋጋሚ ሲናገር ነበር። ግብጽ ኢትዮጵያ በአባይ ላይ ግድብ እንዳይሰራ የተለያዩ እርምጃዎችን ስትወስድ ቆይታለች። ኢትዮጵያ በአባይ ላይ ግድብ መገንባቷ የማይቀር መሆኑ በግብጽ መንግስት ሲያውቅ የግድቡ ቁመት ስፋት የሚይዘውን ውሃ መጠን ወዘተ በማለት የታላቁን የህዳሴ ግድብ መጠን ሊወስንልን ይዳዳቸው ነበር። አሁን ላይ በአገራችን በተፈጠሩ የመልካም አስተዳደር ክፍተቶች ህብረተሰቡ ጥያቄ ሲያነሳ እነዚህ ጥያቄዎች በመን ትራስ አንዳንድ ኃይሎች የውጭ ኃይሎችን ጉዳይ አስፈጻሚ ሆነው ታይተዋል። የግብጽና የኤርትራ መንግስታት በየትኛውም መስፈርት ለኢትዮጵያ ህዝቦች መልካም ሊያስቡ አይቻላቸውም። የኤርትራ መንግስት እንኳን ለጎረቤት ሀገራት ህዝቦች ለራስ ህዝብ መልካም የሚያስብ አይደለም። ከወጣቶቹ አንድ ሶስተኛው ያህሉ በስደት ጎዳና የሚገኙባት ኤርትራ ለኦሮሞና ለአማራ ህዝብ አሳቢ ለመሆን ሲዳዳት ተመልክተናል። የራሷ አሮባት የሰው ታማስላለች እንዲሉ ኤርትራ ሳይመሽባት የራሷን ችግር መፍትሄ ብታፈላልግ ይበጃታል። ህዝቡ ቅሬታ ሊኖረው ይችላል። መንግስት ሊመጣም ሊሄድም ይችላል። ህዝብና ሀገር ግን ሁሌም ይኖራሉ። መሰረተ ልማት የሚያወድም በስንት እግዚኦታ ወደ ሀገራችን መምጣት የጀመሩት ኢንቨስተሮችን ንብረት የሚያወድም ህዝብና ህዝብን የሚያራርቅ ተግባራትን የሚፈጽሙ ኃይሎች ህብረተሰብ ሊቃወማቸው
ጌታ ካለሁበት ቦታ ተደጋግፎ ባላጎጆ ሲያቆ የእናት ቤት ሲጠቃ ትልቃለኝ አንተ ትብስኔ ሁሉም በየፊናው ከዋለበት ጎራ ካለበት ሲነቃ ትልቃለኝ እምባዋን አብስሳ የወላድ መካነኝ ብላ ስትጠራ ትልቃለኝ ልጇ ሲደርስላት አለሁልኝ ሲላት ጎንበስ ቀና እያለ ብድሯን ሲከፍላ ጀንበር ካለች ሩቅ እናት ካለች አጊት በእናት አትበለ በሀገሬ ተደሰት ያለ እናት የበሉት ያለ አጋር የጠጡት አይሆንም ሰውን ጠባይልም ካንጀት ማን እንደና ማን እንዳገር የት ይገኛል በሰውሱና ማገር ማን እንደና mandagare yatikanya sonna magare sitizalengo ura sitizalengo sitizalengo ura ትዛለኝ ያገር ልጅ ለናቱ ሲራብ ሲጠማላት ሲቆስል ሲደማ ትዛለኝ ክፉሽናል የው እኔ ሞቼ ልገኝ ካንቺ አስቀድመኝ ብሎ ሳቅማ ትዛለኝ እምዬ ናፎቷ ታወሰኝ ጎጆዬ ካለሁበት ቦታ ትዛለኝ አይኔ አልጠፋ ማለት ከልቤ ተቀርጾ የምዬ ውለታ ይራበኝ ሚትማኝ አንድ ደኝ ያቁስለኝ ጎኔ ሊቆርቁረ በእናት ከመጡብኝ የእሷን ክፉ ለኔ ባይነ ከሚያሳየኝ እኔን ያስቀድመ ሟች አፈር ያድርገኝ ማንደና ማን እንዳገር የት ይገኛል
አድማጮቻችን ዘገት ብለን ያነበብነው ዜና አለ እሱን እናቀርብላችኋለን። የህዳሴ ግድብ አልቆ ማየት ጉጉታችን ነው። ሱዳን ከስምምነት በዘለለ ለህዳሴ ግድብ የበኩሉ አንድ ጋፍ ማበርከት ጀምራለች። የኤሌክትሪክ ማመንጫ የህዳሴው ግድብ ድጋፍ ለማድረግ አጭር ስብሰባ ያደረጉት የሱዳን ሚኒስትሮች በስተመጨረሻ 10 የውሃ ማመላለሻ ትላልቅ ቦጢ መኪናዎች 7 ኤክስካቫተርና 10 ኢኩፓይመንት ለመስጠት ስምምነት እንደደረሱና በዚህ 5 ቀናት በህዳሴ ግድብ ቦታ ላይ እንደሚደርሱም ተወስኗል። ሚስተር ከማል አሊ መሐመድ አህመድ ሚኒስትር ኦፍ ኢሪጌሽን ኤንድ ዋተር ሪሶርስ እንዳሉት ከሆነ የህዳሴው ግድብ ግንባታ እንዲፋጠን እንፈልጋለን። ለመስኖ ስራዎቻችን በሀገራችን ሱዳን የሚከሰተውን የኤሌክትሪክ እጥረት የሚፈታ ስከሆነ ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ እድገት የጎላ ጥቅም ስላለው አልቆማየት ጉጉታችን ነው ብለዋል የሱዳን ሚኒስትሮችና መሪዎች። አዎ የግድብ ግንባታው እንግዲህ ከስርጭታችን ስናክልበት የግድብ ግንባታ የኢትዮጵያ ህዝቦች ያለ አንዳች ልዩነት የጋራ ውሳኔ ለመወሰን ድጋፋቸው የገለጹበት አንድነታችንና ትብብራችን ያንጸባረቅንበት ነው። ለሀገራችን ህዳሴ ትልቅ ትርጉም ያለው የግድብ ለኢኮኖሚያዊ ፋይዳ በተጨማሪ አገራዊ አንድነታችን የበለጠ በማጠናከር አንድ የፖለቲካና ኢኮኖሚ ማህበረሰብ ለመፍጠር ለምናደርገው ትግል ጉልህ አስተዋጽኦ አለው። ለዘመናት አንገታችን ዝቅ እንድናደርግና ከሀገርም ውስጥ ሆነ በውጭ ዓለም እንድናፍርና እንድንሸማቀቅ ያደረገን ድህነትን በማስወገድ የተጀመረውን አበራታች ውጤት ያሳየ ያለውን የህዳሴ ጉዞ ወን ይሆን ዘንድ እንደጀመርነው አጋምሰናል እንዳጋምሰናውን ጨርሰዋለን የሚል ህዝባዊና ኢትዮጵያዊ ወኔ ተላብሰን የተጋመሰውን አበራታች ውጤት ያሳየ ያለውን የህዳሴ ጉዞውን ለማድረግ አሁንም ደግመን አሻራችን እናኖር። ይህ ታሪክ መስራት የጀመረው ትውልድ ያገራችን የህዳሴ መዘውር አጥብቆ ይዞታል። የዚህ ድንቅና ኩራት ታሪክ ባለቤት መሆናችን ታሪክ ሰሪ ትውልድ አስብሎናል። ስንጀምረው ያይቻለንም ህዋስ ሲፈታተነን ስናጋምሰው ይቻላል እንዴ አስብለን ስናገባድደው በደህነት መቃብር ላይ ተረማምደን ትላልቅ የልማት አውታሮችን እንድንደፍርና ይቻላል የሚል መንፈስ በደም ስራችን እንዲናኝ የሚያደርግ ኃይል እንታጠቅበታለን። ደጋግመን አሻራችን በማኖር ከታሪክ ሰሪው ትውልድ ጋር እንቀላቀል። የህዳሴ ግድባችን የማንነታችን አሻራ ያረፈበት የህዳሴያችን የብርሃን ምንጭ ነው። እንዳጋመስነው እንጨርሰዋለን።
አገሬ ግርማን አንተ አገሬ ኩራት እንደ ተጣላ ሰው ስትሸሽ ለዘመናት ሁሉም በጊዜው ነው ቅርብ እንተያይ አባይ I'm playing, I'm playing, I'm playing, my mind and I'm playing. kanya malahe pasti takbahana allah gudai ambae manalanyane kanya malahe pasti takbahana allah gudai
Gana, 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 gana